ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 1 ቀን 2011 ዓ.ም ማለት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችን በመጨረሻም የሹሙ ይዘት ቢከፍቱት ተልባ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል በቀረበው ጽሑፍ ከፍላንድ ፕሮግራማችን ይተናቀቃል። የፌደራል ወታደሮች በአሰቦት ብሔራዊ ፓርክ ለመመድ በመጀመራቸው በፓርክ ውስጥ ባሉ እንስሳት ላይ ችግር መፈጠሩን የዶር እንስሳት ልማትና ጥበቃ ባለስልጣን ከሰሞኑ በሰጠው መግለጫ አሳውቋል። ችግሩ የተፈጠረው የፌደራል ወታደራዊ ባለስልጣኖች አመታዊ የመከላከያ ሰራዊት ቀን በፓርክ ውስጥ ለማክበር በመወሰናቸው ሲሆን ድርጊቱን ለማስቆም ባለስልጣኑ በርካታ ሙከራ ቢያደርግም አለመሳካቱ ተገልጿል። በሚቀጥለው እሁድ በታንክ በመድፍ በጀት በሄሊኮፕተር የታጀበ ተኩስና ትርኢት በሚካሄድበት ሁኔታ በአካባቢው የሚገኙ የሜዳ አህያ፣ የሳላ የሜዳ ፍየል እና የተለያዩ አዋፋትና ሰጎኖች ላይ ከፍተኛ ችግር ሊፈጠር እንደሚችል ሚኒስቴሩ አስገንዝቦ ለሚደርሰው ጉዳት መከላከያ ሚኒስቴር ሙሉ ኃላፊነቱን ይወስዳል ብሏል። የኦሞ ቁጥር 5 ስኳር ፋብሪካ ፕሮጀክት በፋይናንስ ጥረት ምክንያት ግንባታው መቆሙ ተገለጸ። ግንባታው እንደተጀመረ የወያኔ ጀነራል የነበረውና ሌሎች ከፍተኛ ገንዘብ በልተው ግንባታው የተራዘመ መሆኑ የሚታወቅ ሲሆን ከዚያ ወዲህ የተመደበው ገንዘብ ባለመገኘቱ እንዲቆም ተደርጓል ተብሏል። ቀደም ብለው የተገነቡት የኦሞ ቁጥር 1 እና ቁጥር 3 ስራቸውን ማቆማቸው የተነገረ ሲሆን ስራውን ጀምሯል የተባለው ቁጥር 2 ከፍተኛ ችግር እንዳለበትም ይታወቃል። ሰሞኑን በአዲስ አበባ በተለያዩ ወረዳዎች በከተማ ነዋሪዎች ላይ ሆኑ የኦሮሞ ተወላጆች የጅምላ መታወቂያ እየተሰጠ መሆኑን ለዜና ምንጮች መረጃ የሰጡ ሰራተኞች ከስራ የታገዱ መሆናቸው ተነገረ። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 1 ውስጥ እስከ 2000 የሚደርሱ የከተማ ነዋሪነት መታወቂያ አላግባብ እየተሰጠ መሆኑን ለሸገር ሬዲዮ መረጃ የሰጡት ወይዘሮ ሰናይ ታደገ ከስራ መታገዳቸውን ሬዲዮ ጣቢያው ገልጿል። ለበረራ ጋዜጣ ተመሳሳይ መረጃ የሰጡ የቦሌ ክፍለ ከተማ ወረዳ 9 የፋይናንስ ጽህፈት ቤት ኃላፊ አቶ ዮሴፍና የክፍለ ከተማ ወረዳ 11 ኮሙኒኬሽን ጉዳዮች ጽህፈት ቤት ሰራተኛ አቶ አየለ ነጋሽም በተመሳሳይ መንገድ ከስራ የታገዱ መሆናቸውን የጋዜጣው አዘጋጅ ገልጿል። በተለያዩ የከተማ ወረዳዎች ወጥ መታወቂያ በመስጠት የከተማ ነዋሪዎችን ሚዛን ወደ አንድ ወገን እንዲያጋድል ለማድረግ እየጣረ ነው የሚባለው የታከለ ኡማ ጽህፈት ቤት በተዛዝ እነዚህ ሰራተኞችን ከስራ ያገደ መሆኑ በይፋ የተነገረ ሲሆን እስካሁን በጉዳዩ ላይ ምንም አይነት ማብራሪያ አልሰጠም ተብሏል። በምስራቅ ወለጋ ዞን በጊዜያዊ መጠለያ ጣቢያ የሚገኙ ዜጎች በቂ እርዳታ እየተደረገላቸው አለመሆኑን ለዜና ተቋሞች ገልጸዋል። ከአምስት ወራት በፊት በመስከረም ወር ከቤኒሻንጉል ጉሙዝ ካማሽ ዞን የተፈናቀሉት ዜጎች ቁጥር ከ200,000 በላይ ሲሆን ከነዚህ መካከል 157,000 የሚሆኑት በ24 ጊዜያዊ መጠለያዎች ይገኛሉ። በእነዚህ ዞን የሚገኙ ተፈናቃዮች በቂ ምግብና የመጠጥ ውሃ የሌላቸው በመሆኑ ለመኖር ፈተና ውስጥ መግባታቸውን ገልጸዋል። በወር ለአንድ ሰው የሚሰጠው 3 ኪሎ እህል በቂ አለመሆኑን፣ ንጹህ የመጠጥ ውሃ በአካባቢው አለመኖሩና ራቅ ወዳለ ቦታ ሄዶ ለማምጣት አቅም ያጠራቸው መሆኑን፣ ለተላላፊ በሽታዎች መጋለጣቸውን፣ የሚተኙበት ሸራ ቀን ሙቀቱ ማታ ብርዱ የማይቻል መሆኑን፣ በልጆቹ ላይ የቆዳ በሽታ እየተስፋፋ መሄዱን፣ ልጆችም ወደ ትምህርት ቤት የሚሄድ እድላቸው የተዘጋ መሆኑን በማማረር ተናግረዋል። በረከት ስምኦንና ታደሰ ካሳ አርብ በባህር ዳር ፍርድ ቤት የቀረቡ መሆናቸው ታውቋል። ሁለቱም በጸረ ሙስና ኮሚሽን የጥረት ኮርፖሬትን ሀብት በማባከን በሙስና የተከሰሱ መሆናቸው የሚታወቅ ሲሆን በቁጥጥር ስር እንዲውሉ ያደረገው አካል ከሀገር ውስጥና ከውጭ ሀገር መረጃ ለመሰብሰብ ተጨማሪ ጊዜ ያስፈልገኛል ስላለ ፍርድ ቤቱ የ14 ቀን ጊዜ በመስጠት ለየካቲት 15 ቀን ቀጠሮ ሰጥቷል። ተከሳሾቹ የተጠየቀውን ተጨማሪ ጊዜ ከመቃወማቸው በተጨማሪ ጠበቃ ያላገኙ መሆኑን ገልጸው ፍርድ ቤቱ መብታቸውን እንዲጠብቅላቸው ጠይቀዋል። በጎንደር ከተማ አዘዞ አካባቢ ሐሙስ የደረሰው የእሳት ቃጠሎ ከፍተኛ ጉዳት ያስከተለ መሆኑ ተገለጸ። በቃጠሎው 20 የከብቶች ማድለቢያና የወተት ላሞች ማርቢያ የነበሩ ቤቶች ሙሉ በሙሉ ተደምስሰዋል። 60 ከብቶችም የቃጠሎው ሰለባ ሲሆኑ በጣት የሚቆጠሩ የተረፉ መሆኑ ተነግሯል። የእሳቱን አደጋ ማን እንዳደረሰው ባይታወቅም ከሰሞኑ በአካባቢው ከነበረው ግጭት ጋር የተያያዘ መሆኑን ብዙዎች ይናገራሉ። የታንዛኒያ መንግስት ወደ ደቡብ አፍሪካ ሲጓዙ የነበሩ ኢትዮጵያውያንን በየጊዜው እየያዘ ያሰረ መሆኑ የሚታወቅ ሲሆን ወደ 2000 የሚጠጉ ኢትዮጵያውያንን ለመልቀቅ ወስኗል። ከእስር የሚለቀቁት ኢትዮጵያውያን ወደ አገራቸው ስለሚመለሱበት ሁኔታ ቅድመ ዝግጅት ይደረጋል ተብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። የአሲምባ የውይይት መድረክ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ልዩ የእርዳታ ዝግጅት ያደርጋል። የአሲምባ የፓልቶክ ውይይት መድረክ ቅዳሜ የካቲት 2 ቀን ወይም እንደ አውሮፓውያን አቆጣጠር ፌብሩዋሪ 9/2019 ከቀኑ 2 ፒኤም የዋሽንግተን ዲሲ ሰዓት አቆጣጠር ጀምሮ የገንዘብ እርዳታ ለማሰባሰብ በሚያደርገው ዝግጅት ላይ በውጭ ያላችሁ አገር ወዳድ ኢትዮጵያውያን እንድትገኙ በማክበር ይጋብዛል። የፍኖተ ሬዲዮ ጣቢያ ለኢትዮጵያውያን በኢትዮጵያውያን ስለ ኢትዮጵያውያን የተቋቋመና ከተመሰረተበት ጊዜ አንስቶ በአገር ወዳድ ኢትዮጵያውያን እርዳታ ብቻ ፕሮግራሙን የቀጠለ እውነተኛ ኢትዮጵያዊ አማራጭ ሬዲዮ ስለሆነ የአገር ወዳዶችን እርዳታ ይሻል። ፍኖተ ሬዲዮ በሳተላይት የሚተላለፍ ሲሆን ከቅርብ ጊዜ ወዲህ የኢንተርኔት ቴሌቪዥን መጀመሩ ሲታወቅ ይህ ዝግጅት ወደ ሀገር ቤት እንዲገባ የሚያግደው አቅም ብቻ ስለሆነ የአገር ወዳዶችን እርዳታ ይሻል። ይህ ሬዲዮ ጣቢያ ሊጫወት የሚችለውን ሚና ከዝግጅቱ የምንገነዘብ ሁሉ የአሁኑ ወጣት ለጋ ኃይል ኢትዮጵያዊ መልክ እና ቅርጽ እንዲይዝ የሚያስችል ጉልበትና ማስተማሪያ አስተማማኝ ኢትዮጵያዊ ሬዲዮ ጣቢያችንን ካለማመንታት ተሰባስበን እንርዳ። በዚህ ዕለት ከሬዲዮ ጣቢያው ከፍኖተ ርዕይ የዝግጅት ክፍልና ከኢህአፓ የአመራር አባላት በመድረካችን በመገኘት አሁን ያለውን የአገራችንን ፖለቲካ ሁኔታ ላይና ስለ ሬዲዮ ጣቢያው ገለጻ ስለሚያደርጉ በመድረካችን በመገኘት ያላችሁን ጥያቄ በማቅረብ ወደፊትም ሬዲዮኑና የቴሌቪዥን ክፍሉ እንዴት ሊጠናከር እንደሚችል ጠቋሚ ሐሳብ ልታቀርቡ የምትችሉበት ሁኔታ ያመቻቸን ሲሆን ከሬዲዮ ዝግጅት ክፍሉም ጋር በመተባበር ለዕለቱ ልዩ ዝግጅት ይዘን የምንቀርብ መሆኑን እናስታውቃለን። የአሲምባ የውይይት መድረክ የደር ሮኬት ወጥቶ ተወርውሮ
Yeah, that's it. ዘመድ ወዳጅ ዋዶቼና ፍቅራችን የቤ በዛሬ ወዳጅ አገር ትዝታ አይረፋም ጊዜ ባዘን በደስታ
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ጤና ይስጥልኝ ውድ ያሰኖተ ዲሞክራሲ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ያስ የከበረ ሰላምታዬን በቅድሚያ አቀርብላችኋለሁ። ከሰሞኑ በኢትዮጵያ የህዝብ ቆጠራ ስራ ካንደር በኋላ በመጋቢት ወር 2011 ዓመተ ምህረት ሊካሄድ የተወሰነ መሆኑን መንግስት ከውሳኔ መድረሱ ለህዝብ ይፋ ተደርጓል። ሀገራት የህዝባቸውን ስነ ህዝባዊ ባህሪያትን ለማወቅ የቆጠራ ጊዜ ገደቡን በህገ መንግስታቸው ደንግገው ያስቀምጣሉ። የቆጠራ ፕሮግራሙ በተገቢው ጊዜና ሁኔታ መደረጉንም የየሀገራቱ ምክር ቤቶች ይከታተላሉ፣ ይቆጣጠራሉ። ለዚህ ያልታደለችው ኢትዮጵያ ህግ አልባ መንግስትና ምክር ቤት አልባ ሆናለች ቢባል አለው ብሎ መከራከር የሚችል ተቋም አለ ተብሎ አይታሰብም። በለውጥ ሂደቱ ላይ ነን፣ በሽግግር ጊዜ ላይ ነን እያሉ የሚመጣደቁቱ አዲሶቹ ሹሞች በ24/05/2011 ዓመተ ምህረት የተካሄደው ፓርላማ ተብዬ ሂደትን በውል ለመረመረውና ለተረዳው ያው የትናንትናው ወያኔ ዛሬን ቁጭ ያለ መሆኑን ለመረዳት አይከብድም። በቅሎ ሽንቷን አጠራ ብላ ሀፍረቷን አሳየች እንዲሉ የፓርላማው የለውጥ ሂደት ላይ ነኝ እያለ ወደ ኋላ የተመለሰበትን ሂደት ነው የተመለከትነው። ማን ምን ይናገር፣ ቀድሞ ማን ይናገር፣ ቀጥሎስ ማን ይሁን ተብሎ ተጽፎ የተሰጣቸውን ከማንበብ ምን ሲናገሩ ተመለከትን። ትናንትናም ይሁ ነበር፣ ዛሬም ያው ነው። የራሱን አሰራር ሳይለውጥ መብቱን ሳያስከብር በነፃ የመናገር መብትን በእጁ ያላስገባ ፓርላማ ለውጥ አራማጅ ነኝ ቢል እንደ በቅሏ ውስጠ ገመናቸውን ቁልጭ አድርገው ያሳዩን መሆኑን ነበር በግሌ የተረዳሁት። ለነገሩ የኢትዮጵያ ሕዝብ ውክልና እንደሌላቸው እነሱም ያውቃሉ። የኢትዮጵያ ሕዝብ የነማን ወኪሎች እንደሆኑም ጭምር ያውቃል። የሕዝብ ውክልና ስለሌላቸውም ነው ሀገርንና ሕዝብን የሚጎዱ በርካታ ውሳኔዎችን ሲወስኑ የሚስተዋለው። የስደተኞች ጉዳይ በጋምቤላ ሕዝብ ህልውና ላይ ሲወሰን ዝም። በ2012 ዓመተ ምህረት ምርጫ ይካሄዳል ዝም። በ2011 ዓመተ ምህረት የሕዝብ ቆጠራ ይካሄዳል ጭጭ። የመንግስት ተብዬው ሹማምንት ህዝብን ሲዘልፉና ሲሳደቡ ሲጠየቁ ደግሞ አልተሳደምንም ብለው ሲክዱም ጭጭ የለም ምጭጭ የለም። ታዲያ እንዴት ነው ነገሩ? ወደ ዋናው የደብዳቤ ዓላማ ልመለስና ሁሉም ሀገራት ያደጉ የሚባሉትም ሆኑ ኋላቀር የሚባሉት የህዝቦቻቸውን የስነ ህዝብ ባህሪያቶቻቸውን ለማወቅ ሁለት ምንጮችን ይጠቀማሉ። የህዝብ ቆጠራ ሴንሰስ እና የናሙና ጥናትን መጠቀም ይችላሉ። ከሁለቱ የመረጃ ምንጮች ጥልቀትና ስፋት ያላቸው መረጃዎችን ለማግኘትና የተገኙት መረጃዎችም አስተማማኝና ትክክለኛ ይሆኑ ዘንድ አጠቃላይ የህዝብ ቆጠራ ከናሙና ጥናት የበለጠ ተመራጭ ይሆናል። ሁለቱም የመረጃ ምንጮች የየራሳቸው የሆነ ጥቅምና ጉዳትም አላቸው። ሁለቱም ጥቅሞቹና ጉዳቶቹ እንዳሉ ሆነው ግን ከህዝብ ቆጠራ የሚገኙት መረጃ ምንጮች ተመራጭ የሚሆኑት ዝርዝር የሚባሉት የስነ ህዝብ ባህሪያትን እንደ የህዝብ መጠንን፣ ወሊድን፣ ሞትን፣ የህዝብ እድገትን፣ የስርጭት መጠንን፣ የጾታ ስብጥርን፣ ፍትህ፣ የሀብት ክፍፍልን ወዘተ ማስገኘት የሚችል በመሆኑ ነው። የህዝብ ቆጠራ በመንግስት የሚካሄድ መሆኑ አንዱ የህዝብ ቆጠራ ባህሪያት መገለጫ ነው። የህዝብ ቁጥራ መረጃዎች በሁለት መንገድ ሊዛቡ እንደሚችሉ አለመረዳት ግን ትልቅ ስህተት ነው። የመጀመሪያው የሰነ ህዝብ መረጃ አዛቢው ብልሹ የፖለቲካ ስርዓት ሲሆን፣ ሁለተኛው የስህተት ምንጭ ደግሞ በቁጥራ ሂደቱ ላይ የሚፈጠሩ ችግሮች ናቸው። የህዝብ ቁጥራ መረጃዎች በብልሹ አገዛዞች ሊበላሹ እንደሚችሉ ከወያኔ የበለጠ ባስረጅነት የሚጠቀስ አገዛዝ የለም። ባለፈው የኢትዮጵያ የህዝብ ቁጥራ ሂደት ላይ ከ5 ሚሊዮን በላይ የሚገመት ህዝብ ጠፋ መባሉና በምርጫ ወቅት የሚሞሉ ቅጾች ይዘረፉ እንደነበር የሚታወስ እውነተኛ ማስረጃ ነው። አምባገነንና ዘረኛ አገዛዞች በሚፈጥሩ ጭቆና ሳቢያ የሚፈጠሩ አለመረጋጋቶች ለህዝብ ቁጥራ ተግባር ትልቁና ዋነኛው ተጨማሪ ጋሬጣ ነው። በሌላ በኩል ስልጣን የገቢና የሀብት ምንጭ ሆኖ ለ28 ዓመታት የተሰራባት ኢትዮጵያ እንዲሁም ከሀገራዊ ጥቅም ይልቅ የጎጥ አመለካከት ገዢ አመለካከት ሆኖ በወጣለት ሁኔታ አስተማማኝ የሆነ የስነ ህዝብ መረጃ አገኛለሁ ብሎ መጠበቅ በፍጹም አይቻልም። በህዝብ ቁጥራ ውጤት ሳቢያ የሚፈጠር አለመግባባትን አለመተማመንን ከሚጠፋው ሀብት ጊዜና ዕውቀት ብክነት ይልቅ የቁጥራ ሂደቱን ማስተላለፉ ወይም የናሙና ጥናት መጠቀም ወቅቱ ግድ ይላል። ዛሬ ሁሉም የሀገሪቱ አካባቢዎች ለቁጣሪዎች ተደራሽ አይሆኑም። የፖለቲካ አለመረጋጋቱ እየጨመረ እንጂ እየቀነሰ ሲሄድ አይስተዋልም። በሌላ በኩል ሁሉም ኢትዮጵያዊ የመቆጠር መብት አለው። የአንድም ቆጣሪ ህይወት ማለፍ የለበትም። ምንም አይነት ጥቃት ይደርስብኛል ብሎ መሸማቀቅም የለበትም። ስለ ህዝብ ቆጠራው ያስተሳሰብ ለውጥ ማምጣት የሚችል አስተምህሮ አልተሰጠም። ይህ ሁኔታ ባለበት በእብሪት ከውሳኔ መድረስ ስህተት ብቻ ሳይሆን አስጠያቂ ሊሆን እንደሚችልም ተገቢ ነው ባይነኝ ሲሉ ደብዳቤያቸውን ያደረሱን አቶ ደገፉ ጉዲሳ ከፍቼ ናቸው።
ይድረስ ይህ የተከበረ ሰላምታዬ ለፍኖተ ዲሞክራሲ የኢሃፓ ሬዲዮ አዘጋጆች በሙሉ እንዴት አላችሁ ከረማችሁ? ይያልኩ እንደተለመደው እቺን አጭር መልእክቴን እንድታስተላልፉልኝ በአክብሮትና በጥሞና እጠይቃለሁ። ሪበይ ምድሪቱ ጨካኞችን አጥፊ ዝምብለሽ ያየሽ አንቺው እንዳጠፊ የፍቅርና የአክብሮት መልካም ተምሳሌነት የነበረችው ድሬዳዋ ከተማ በጨካኞችና በዘረኞቹ አገዛዝ ምክንያት የመጥፋት አዋጅ ታውጆባታል። እኔ ተወልጄ ካደኩባት ጊዜ ድሬዳዋ ከኢትዮጵያ ውስጥ ከልዩ ልዩ ብሔሮች የመጡ ኢትዮጵያውያን በሰላምና በፍቅር በመተባበር አብረው የሚኖሩባት ከተማ ነበረች። ነዋሪዎቿም ከየትም መጡ የማንኛውም የጎሳና የእምነት ተከታዮች ቢሆኑም አብሮ በሰላምና በመተባበር ከመኖር በቀር ችግር አልነበረባቸውም። ሁሉም ነዋሪዎች አብሮ መስራት ከመገበያየትና ተከባብረው ከመኖር በቀር አንዳንች ጠብና ክርክር አይንጸባረቅባቸውም ነበር። እንኳንስ ኢትዮጵያውያን ቀርቶ የውጭ ሀገር ዜጎች ሳይቀሩ በአዳም በመሆናቸው አንደችም በደናችን ጥማቸው እንደነበር የልጅነት ውስታይ እንደሆነ እንደ አዲስ ሆኖ ከፊቴ ላይ ድቅን ይልብኛል። በድሬዳዋ ከተማ ከሚኖሩ የውጭ ሀገር ዜጎች መካከል አረቦች፣ ህንዶች፣ ባኒያኖች፣ ፈረንሳዮች፣ ጣሊያኖች፣ ጃፓኖች በንግድና በልዩ ልዩ የዕደ ጥበብ ሙያዎች ተሰማርተው በደስታ ይኖሩ ነበር። ከልጆቻቸውም ጋር አብረን ተምረን እየተጫወትን አድገናል። የድሬዳዋን ፍቅርና ጸጋ አብረን ተካፍለን ኖረናል። ማንኛውም የከተማ ነዋሪ ሰው ሆኖ በፈጠሩ ብቻ ይወደድ ይዋደዳል ይከባበራል ይረዳዳል ይታገዛል እንጂ ከሰባዊነት ውጪ ሌላ መስፈርት አይገደብበትም። የድሬዳዋ ተቀማጭ ከመላው ኢትዮጵያ ነዋሪ ሁሉ መልካም አርያና ሆናት ይጠቀስ ነበር። የትም ተወለድ ድሬዳዋ እድግ የሚባለው ዝማሬ አሁን በስደት ለምኖርበት ህይወቴ መልካም ጸባይን ሰንቆልኛል። ዛሬ ያለው የድሬዳዋ ህይወት ግን በወያኔ የዘረኛ ስርዓት ምክንያት በጎሳና በሃይማኖት በቋንቋ በዘር ተለያይቶ እንዲኖር እየተገደደ ነው። ድሬዳዋና ነዋሪዎቿ እየተከፋፈሉ እንዲደህዩና እየተጨነቁ በመሄድ ላይ ናቸው። የኢትዮጵያ ስልጣኔ እድገት የኢኮኖሚ የዘመናዊነት ግዝጋዜ ግንባር ቀደም የነበረችው የሀገራችን እንቁ የነበረችው ከተማ እስከ ነዋሪዎቿ በአሸዋ ውስጥ እንድትቀበር ወያኔዎች ፈርደውባታል። ኢትዮጵያዊቷ ድሬዳዋ የእናቷ የኢትዮጵያ መጥፎ ድል ገጥሟት እየጠፋች ትገኛለች። ልጆቿም ሊያድኗት አልቻሉም። እኔም እድሜ ለደርግ ተሰድጄ ስለምኖር በጮት ግዜ ድርስላት ባለመቻሌ ሀዘኔ መሪ ሆኖብኛል። ይህ መሪ ሁኔታ ግን ዘረኞችና ጨካኞች ነው ያኖችና ተዋሮቻቸው በይበልጥ እንድታገላቸው ሀሞቴ መራራ አድርጎኛል። ጨካኞቹ ካልተወገዱ ረሃብ የማይነካኝ እንቅፍ የማይጠጋኝ ድካም የማይሰማኝ ሆኜ የድሬዳዋን ጮት እያስተጋባው ቆያለሁ። አሁን ሀገራችን በህዝብ መስዋዕትነት በተገኘው የለውጥ ሂደት ውስጥ እንደምትገኝ አውቃለሁ። የህዝቡን የለውጥ ሂደት ለማስተናከል ወያኖቹ እንቅፋት መሆናቸውን ሁላችን ተረድተናል ብዬ አምናለሁ። በድሬዳዋ የሚታየው የአሁኑ መራራ ህዝባዊ ትግልና ጮት የመላው ኢትዮጵያ ትግልና ጮት አንድ አካል አምሳል ነው ብዬ አምናለሁ። ስለሆነም በሀገር አቀፍ ደረጃ የተቀነባበረና የተቀናጀ መሆን እንዳለበት አምናለሁ። አንድ ቦታ የተጫረ ህዝባዊ አመጽና ተጋድሎ በሌሎች ክፍላተ ሀገራት ተባብሮ ከተነሳ የውያኔ ጭካኔ ሊበግረው እንደማይችል ርግጥ ነው። የኢትዮጵያ ህዝብ ነጻነት ትግል በሀገር አቀፍ ደረጃ አስተባብሮ መምራት ከግቡ ለማድረስ ግን ጠንካራ ማዕከላዊ አመራር ሊኖር ይገባል ብዬ አምናለሁ። እሪ በይ ምድሪቱ ጨካኝ አዞብሻል ያልኩትም ያለ ምክንያት አይደለም። በታሪክ ሂደት አምባገነኖች ባህሪያቸው ጨካኞች እንደነበሩ ባይዘነጋም በራሱ ሀገር ህዝብ ላይ ግን እንደ ውያኔ ያለ አረመኔ ጨካኝ እንደሌለ ወደፊትም እንደማይኖር ተረጋግጧል። ወያኔ ከመሬት ተነስቶ ከመቅስፈት ይለወጣል የሚል ምኞት አላስተናግድም። ይልቁንስ ሁሉም ህዝብ ተባብሮ መነሳት በሞት አፋፍ ላይ ሆኖ የሚፈረገጠውን ስርዓት ለማስወገድ ተባብሮ እንዲነሳ መልእክቴን አስተላልፋለሁ። ኢትዮጵያ ትኖራለች፣ ሞት ለወያኔ፣ ድል በትግል ለኢትዮጵያ ህዝብ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ድረስ ለፍኖተ ዲሞክራሲ ሬዲዮ በቅድሚያ ለአድማጮችና ለፕሮግራሙ አዘጋጆች ሰላምታዬ ይድረስ። በበኩሌ ለምን ግንቦት 7 እና መሪዎቹ ህዝብን ሲያወናብዱና ከሻቢያም ከወያኔም ጋር ሆነው ሲቀላመዱ ዝም እንደምትሏቸው አይገባኝም። ፖለቲካ ከሆነ የተሳሳታችሁ ይመስለኛል። የግንቦት 7 ሬዲዮ ለምሳሌ ብዙ ጊዜ በእናንተ ላይ ዘምቷል። ገበናዬን አያወጡብኝም በሚል ብራኑ ነጋ በመጽሐፉም በየቃለ መጠይቁም ሲዋሽና ሲከስ ቆይቷል። ዝምታ ከናንተ በኩል በጎንደር ጎጃም አልፎም በአርባ ምንጭ ጦርነት አካሄድኩ ብሎ የህዝብን ትግል ሲቀማ ከኤርትራ ድንበር በትንሽ ቀን አዘዞ እግረኛ ጦሩን ሲያዘልቅ መዋሸቱን እያወቃችሁ በሚገባ አላገለጣችሁትም። የግንቦት 7 መሪዎች በሻቢያ መሬት ብዙ ሰው ገለዋል። ይህ መጋለጥ ያለበት ነው። ሟቹ ኮሎኔል ታደሰ ሙሉነ በሻቢያ ተይዞ ሲሰቃይና የሰብአዊ መብት ተከራካሪ ሁሉ ይፈታ ብሎ ሲጠይቅ አንዳርጋቸው ኮሎኔሉ የተያዘው በኢሳያስ ላይ መፈንቅለ መንግስት ሞክሮ ነው ሲል ኢሳት ስለታሰረው ወገን ትንፍሽም አላለም። ብርሃኑ ነጋ የማይታወቅ መስሎት በሰሞኑ ደግሞ በኢህአፓ ውስጥ ለዴሞክራሲ ታግዬ ወደ 15ቱ ተገደሉ ብሎ አይኑን ያወጣ ውሸቱን ለፍፏል። ድርጅቱንም በግትርነት ሊከስ ፈልጓል። በጎጥ ደረጃ ተሰባስቦ አንጃ ሆኖ ሲጋለጥ ኑዛዜ ብሎ ጓደኞቹን አጋልጦ ከቅጣት የዳነ ነው። ጻፍኩት በሚለው ሐሰት ሙሉ መጽሐፍ ውስጥ ልጅ ነህ ብለው ለቀቁኝ ሲል ለኒውዮርክ ታይምስ ጋዜጣ ደግሞ አምልጬ ሱዳን ገባሁ ብሏል። እውነቱ የትኛው ይሆን? ከአንጃ ቅጣት የዳነው ሴራውን ሙሉ በሙሉ በማጋለጡ ነው። ብርሃኑ ጥንትም የኢህአፓን ሪዮት ተጋፍቶ ያልነበረ ሰልፉ ከህዝብ ጠላቶች ሆኖ የቆየ ግለሰብ ነበር። ስለዚህ ድርጅቱን ቢከስና ቢነቅፍ የሚያስገርም አይሆንም። ወያኔ 41 የዩኒቨርሲቲ መምህራንን ሲያባረር ብርሃኑ ሮጦ ሄዶ ተቀጣሪ መሆኑም አልተረሳም። ከመለስና ታምራት ላይኔ ጋር ሲስቁ ሲደሰቱ የተነሳውን ፎቶ አሁንም በፌስቡክ ማየት ይቻላል። አሜሪካ ከገባ በኋላ ከወያኔና ሻቢያ ጋር በመተባበር የአፍሪካ ቀንድ ጉባኤ እያለ የነሱን ፕሮፓጋንዳ ሲያናፋ የነበረም ነበር። የኢትዮጵያ ህብረት ግንባር ሲመሰረትም ከሌሎች ጋር የይስሙላ ህብረት ፈጥሮ ቅንጅት ነኝ ካለ በኋላ ይህንኑ ቅንጅት ማፍረሱን፣ ወይዘሮ ብርቱካንን ለእስር ማጋለጡን፣ የሙት ከተማ አድማን ከአሜሪካና እንግሊዝ ተጠሪዎችና ከመለስ ዜናዊ ጋር ሆኖ ማክሸፉን አልረሳንም። እና አብይ በዋሽንግተን እሱን ብቻ ነጥለው ለምን አወያዩት? ለምንስ ግንቦት 7 የሽግግር ሂደት ሲል ቆይቶ አብይና አሜሪካን ሲቃወሙ አቋም ቀይሮ በኢህአፓ ላይ ዘመቻውን ተያያዘው? ይህ ከእንግዲህ አማራ አይነክስብንም ባይ ጎጠኛ የኢትዮጵያ ህዝብ ወኪል ሳይሆን የፈረንጆቹ ተጠሪ ነው። ይህ ነው ሐቁ። አላርስ ያለች ጣት እንለዋለን። መከባጠር ከከተለ ቀሪ ብዙ አለኝ ሲሉ ኃይለ ማርያም ግርማ ከኒውዮርክ ከተማ አሜሪካ ለደብዳቤያቸው አጠናቀዋል።
የተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንዲሁም አድማጮች ሁሉ እንደምን ከርማችኋል? የዛሬዎቹ ሹሞች የወያኔ ተልእኮ ማስፈጸም ይችሉ ዘንድ የህዝብ ስልጣን ንጥቀው ዳግማዊ ወያኔ ኢህአዴግን እየዘመሩ ይገኛሉ። ለዚህ የለውጥ ቅልበት አላማቸው ስኬት ደግሞ የኢትዮጵያ ህዝብ አመረሮ የታገላቸውንና የጠላቸውን የፋሽስታዊ ድርግ ስርዓት ዘዋሪዎች የነበሩትንና በጽንፈኝነትና ጠባብነት አመለካከታቸው የተጠሉ ቡድኖችን በዙሪያቸው እያሰባሰቡ መጥተዋል። ሂትለርና ሞሶሎኒ በዓለም በፋሽስትነታቸው ተፈርጀው ዳግም በደጋፊዎቻቸው እንዳያንሰራሩ እንኳን ሁሉ በር ተዘግቶባቸዋል። ደጋፊዎች ቢኖራቸው እንኳን እንደልባቸው በሬዲዮ በቴሌቪዥን በመጽሔትና ጋዜጦች ሳይቀር ሐሳብ የመግለጽ መብታቸው የታገደ ነው። አሜሪካ የጀርመንና የእንግሊዝ ሬዲዮ ጣቢያዎች ወደ አፍሪካ ፋሽስቶችና ዘረኞች ይህግ አይሰራም መለስ ዜናዊና መንግስቱ ኃይለ ማርያም በኢትዮጵያ ዘረኝነትና የስልጣን ሱሰኝነት የተጸናወታቸው ስርዓቶችን መስርተው በቀላሉ ተገልጾ የማይዘለቅ ዘግናኝ ጭፍጨፋዎችን በዜጎች ላይ ፈጽመዋል። ከሂትለር ወይም ከሞሶሎኒ ተግባራት ይለያሉ የሚል እምነት በግሌ የለኝም። አንድ ትውልድ ሙሉ ጨፍጭፎ የጨረሰው መንግስቱና የስርዓቱ አራማጅ ዛሬም ከነዚህ ሀያላን ሀገራት ጋር ተሸጉጠው በኢትዮጵያውያን ላይ ዳግም የበቀል እርምጃ ለመውሰድ ሲያወደለድሉ እየተመለከትን ነው። እንዲያውም በመንግስቱ መጽሐፍ መሰረቅ ሳቢያ ከወደ አሜሪካ ድምጽ ሬዲዮ ሀዘን ካልተቀመጠን ያህል ለቅሶ ሲነባ አድምጠናል። ኢትዮጵያን በቋንቋ በብሔረሰብ በሃይማኖት እየከፋፈለ ለ27 አመታት ከደቡብ አፍሪካው የአፓርታይድ አገዛዝ ያልተለየ የዘር መድሎ የፈጸመብን ወያኔንም እንደዚሁ በሬዲዮ ጣቢያቸው እያቀረቡ ምን ታመጣላችሁ እያሉ እብሪታቸውን አሳይተውናል። ሁለቱም ስርዓቶች በኢትዮጵያ ህዝብ ላይ በደል ፈጽመዋል። ለፋሽስታዊ ደርግ መንግስቱ ኃይለ ማርያም በወያኔው አገዛዝ ደግሞ መለስ ብቻቸውን አይደለም ተጠያቂ መሆን ያለባቸው መጠየቅ ያለባቸው አንድ ስርዓት ነው። የኢትዮጵያ ህዝብ ሁለቱንም አገዛዞች የታገላቸውና የጥላቻው መሰረት ስርዓት እንጂ ግለሰብ አይደለም። የባዕዳን ሀገራት መሆኑ ሀገር በቀላል መገናኛ ብዙሃን እነዚህን ጸረ ሀገርና ጸረ ህዝብ ስርዓቶችን መስርተው ለዛሬው ውድቀታችን መንስኤ የሆኑ ቡድኖችና ግለሰቦችን ለሚታገሉ ቡድኖች ድጋፍ መስጠት ቢያቀታቸው በየመገናኛ ብዙሃን እያቀረቡ ህሊናችንን ባያቆስሉን ጥሩ ነበር። እነዚህ መገናኛ ብዙሃን ከህሊናቸው መታረቅ ካልቻሉ ከወንጀለኞቹ ባልተናነሰ ተጠያቂነቱ ሊኖር እንደሚችል መረዳት አለባቸው ባይ ነኝ። እነዚህን ቡድኖችና ግለሰቦች ሲያቀርቡ የለውጥ ደጋፊነታቸውን ለማረጋገጥ ሲወተውቱ የሚመለከታቸውን ያህል የፋሽስታዊ ደርግ ወይም የዘረኛው ወያኔ መስራቾችና መሪዎች እንደመሆናቸው መጠን ወደ ኢትዮጵያ ቀርበው ምንም ነገር ከመናገራቸው በፊት ህዝብን ይቅርበሉ ብለው ሲጠይቁ አለማይታችን አሳዝኖናል አሳፍሮናልም። ለምን ብለው የሚጠይቁ ካሉ በደም የተቀየ አዳፋጃቸውን ሳይታጠቡ በመሰሪና ዘረኛ አስተሳሰባቸው የተመረዘ ህሊናቸውን ሳይለውጡና ለወንጀላቸው ይቅርታ ሳይጠይቁ እንዴት ተብሎ በኢትዮጵያ ህዝብ ፊት ይቀርባሉ የምንሰጣቸው ምላሾችንና ምክንያታችን ይሆናል። ለዚህ ደብዳቤ መነሻ የሆነኝ የወያኔ መስራች ከሆኑ ውስጥ አንዱ ዋንኛው የሆነው አረጋዊ በርሄ በተደጋጋሚ በቴሌቪዥን እየቀረበ የታገልነው ለአንድነት ነው፣ ለትግል ስንነሳም ጠላታችን አገዛዛችን እንጂ ህዝብን አልነበረም እያለ በተደጋጋሚ ሲናዘዝ በመስማቴ ነው። ውሸት ሲደጋገም እውነት ይመስላል ይባላልና ምላሽ መሰጠት አለበት ብዬ ነው። አረጋዊ በርሄ ወያኔ በ1967 ዓመተ ምህረት በደደቢት በረሃ ሲጠነሰስ ጀምሮ እስከ 1976 ዓመተ ምህረት ድረስ በሊቀመንበርነት ወያኔን የመራ የወያኔ መስራች ነው። አረጋዊ የወያኔ ሊቀመንበርነቱን የነጠቁት ከማለሌት ምስረታ በኋላ ነው። አረጋዊ በርሄ ከመለስ ስብሐት ከአባይ ፀሐዬ ከስዩም መስፍን ወዘተ የተለየ አይደለም። አረጋዊ በርሄ ከተደረጉለት ቃለ መጠይቆች ውስጥ በአንዱ ላይ በሰሜን ሸዋ ሰርቻለሁ ሲል ሰምቻለሁ። አዎ እኔም መስራቱን አውቃለሁ። አረጋዊ በርሄ መንዝን፣ ጅሩን፣ መራቤትን፣ ደብረ ብርሃንና ይፋትና ጥሙጋ አውራጃዎችን ጠንቅቄ አውቃለሁ ሲል ተደምጧል። የተጎዳና የተጨቆነ ህዝብ ነው ሲልም ሰምቻለሁ። አዎ እርግጥ ነው የሰሜን ሸዋ ህዝብ እንደ ሌሎች ወገኖች ሁሉ የተጨቆነና በድህነት ማቅ ውስጥ ያለ ህዝብ ነው። ይህንን እውነት ተሃህት በ1967 ዓመተ ምህረት ሲመሰረት ለምን ተካደ? ወያኔ በደደቢት በረሃ ሲመሰረት የአማራው ህዝብ የትግራይ ህዝብ ጠላት ነው፣ በተለይም የሰሜን ሸዋ ህዝብ ብሎ የውሸት ድርጅቶ ሲደርስ ለምን ያንን ጊዜ የሰሜን ሸዋ ህዝብ መጨቆኑን፣ መመዝበሩን፣ መደየቱን ለምን አልተናገረለትም? የወያኔ ማኒፌስቶ ጸረ ኢትዮጵያ ጸረ ህዝብ የሆነ አቋም የተጻፈበት ሰነድ ነው። በዚህ ሰነድ ላይ የትግላቸው ዓላማና ግብ ትግራይን ገንጥሎ ነጻ ሀገር መመስረት ነው። ይህ ሰነድ ሲረቀቅ የተሃት ሊቀመንበር በመሆኑ የሰነዱም አርቃቂም ፈራሚም እንደነበር መካድ አይቻልም። ተሃቶች የአንድነት ኃይሎች ከነበሩ በትግራይ ምድር ኢትዮጵያን የሚጠራ ኢትዮጵያዊ ስም የያዘ ድርጅት ለምን በአይናችን አን አሉ? በኢሃፓ ሰራዊትና በኢዲህ ጦር ላይ ተሃቶች ዘመቻ ሲከፍቱ አረጋዊ በርሄ የድርጅቱ ሊቀመንበር አልነበርኩም ሊለን ይዳዳው ይሆን? በአማራ ህዝብ ላይ በተለይም በወልቃይት ህዝብ ላይ በተፈጸመ የጅምላ ጭፍጨፋ ዘመንም አረጋዊ በርሄ የዚህ ዘግናኝ ዘመቻ ወሳኝ አካል እንደነበር እሱ ቢክደው የጥቃቱ ሰለባ የሆነው የወልቃይት ህዝብ የሚረሳው ሊሆን አይችልም። እንዲያውም አረጋዊ በርሄ በዚህ አረመኔያዊ እርምጃ መጸጸት ያልቻለ መሆኑን በአንድ የውጭ ሬዲዮ ጣቢያ የወልቃይት ህዝብ ችግር በምን ይፈታል ሲባል በሪፍረንደም ይፈታል የሚል እምነት እንዳለው ደፍሮ እየተናገረ ከሃዲ ነው ብዬ ብገልጸው ይበዛል የሚል እምነት የለኝም። የትናንቱ ተሃት የዛሬ ወያኔ በትግራይ ያቀነቀኗቸው ለነበሩ የትግራይ ታጋዮች በእንታረቅ ስም ጥሪ አድርገው ለሊት በተኙበት ሲጨፈጭፉ እኮ አረጋዊ በርሄ የተሃት ሊቀመንበር በመሆኑ ትዕዛዝ ሰጭም አድራጊም ነበር። ወንድሞቹን ከሌሎቹ አጋሮች ጋር በግፍ የጨፈጨፈ ስለመሆኑ ያለው ነገር የለም። በሃምሳ ዓመታት ውስጥ ብዙ ግፍ ተሰርቷል። የዚህ ግፍ ፈጻሚ አካል ነበርኩ የሚል ግን የለም። ትውልድ ታርዷል። መታረዱን መጨፍጨፉን አውቃለሁ ባይ እንጂ በዚህ ውስጥ ነበርኩ የሚል አልተገኘም። ሀገራችን በአስከፊ ችግሮች መጋለጧ ይታያል። የችግሮቹ ፈጣሪዎች ለተፈጠሩ ችግሮች የኔም ድርሻ አለ የሚል አልተገኘም። ክህደት፣ ውሸት፣ ጭካኔ የትም አያደርስም። ደረጀ ጌታነ ነኝ፣ ደብረ ብርሃን።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ ዝግጅት ክፍል። በቅድሚያ ለፍኖተ አዘጋጆችና አቅራቢዎች ልባዊ ሰላምታዬን ማቅረብ ወዳለሁ። በጥባት ካለ ጥሩ አይጠጣም ይባላልና የሀገራችን የፖለቲካ ሁኔታ በተለያዩ ኃይሎች እየተደፈረ ከመጥራት ይልቅ እየደፈረሰ ያለበት ሁኔታ በእጅጉ አሳሳቢ መሆኑ ይሰማኛል። በዚ አጥፊ እኩይ ድርጊት ከተሰማሩት ውስጥ ደግሞ ሳይማሩና ሳይመረመሩ ዶክተርና ፕሮፌሰር እየተባሉ የሚጠሩና ከዚያ በከፋ መልኩ በፖለቲካ ተንታኝነት ራሳቸውን የሾሙ ወይም በቢጤዎቻቸው የተሾሙ እንደው ደርሰው ራሳቸውን አክቲቪስት ብለው የሚጠሩ እንደወና በተወሰነላቸው መጠን አየር ስበው የሚተነፍሱ ይገኙበታል። አሁን አሁን የተረዳሁት የተማሩም ሆነው ማንበብ የሚችሉና ማንበብ የማይችሉ እንዳሉ እየገባኝ ነው። ከመሃይምነት ነፃ የመሆኑ ማረጋገጫ ማንበብና መጻፍ መቻል ቢሆንም በርካታ ዶክተሮችና ፕሮፌሰሮች የሁለቱ የቋንቋ ክህሎቶች ይጎድሏቸዋል። ግና በክራባት ታንቀው በቅጡ የማያውቁትን የሀገራችንን ፖለቲካ ሲያነሱና ሲጥሉ በእጅጉ ያሳዝነኛል። በተደጋጋሚ ከመጠምጠም በፊት መረዳት መገንዘብ መማር መቅደም እንዳለበት ቢነገርም በሚኒሊክ ዘመን የደነቆረ ጆሮ እሳቸው ከሞቱ በኋላ መሐላውን እንደቀጠለው ሁሉ እንዲህ ያለውን በሰል ያለ ብሂል የሚያዳምጡ ጆሮዎች ውስን መሆናቸው አልስተውም። የማስተዋልና የውቀት ጎዶሎ የሆነ ሰው ለሁለት ጌታ ለማደር ሁለቴ ማሰብ አያስፈልገውም። ለዚህም ይመስለኛል የሀገራችን ገዢዎች ለአምልኮ ባዕድና ላባይ ጠንቋይ የሚሰግዱት። ቀስ በቀስ ለውጥ የተባለው የእባብ እንቁላል በእግሩ መሄድ ሊጀምር መሆኑ እየታየኝ የነበረው እባብ ቆዳውን ገልጥፎ አዲስ ሆኖ አንገቱን ሲያሰግግ እያየው ነው። ተቃዋሚ ተብዮቹ ከየቅርጫቶቻቸው ወጥተው በአንድ ትልቅ ቅርጫት እንዲካተቱ በታዘዙት መሰረት ግማሾቹ መፍረሳቸውን ግማሾቹ መስነናቸውን እየነገሩን የገቡበት ቅርጫት ገና እየተገነባ ሳይሆን አይቀርም ወሬውም የለም። ከተለያዩ ወዳጆቼ የብዙዎች ተፈካካሪ ተብዬ ድርጅቶች መሪዎች በተለያዩ አጋጣሚዎች ቅድሚያ ሊሰጠው የሚገባው ለለውጡና ለለውጡ ቁንጮች በመሆኑ እንደግፍና ሌላው ኋላ ቀስ ተብሎ ይሰራል እንደሚሉ ነው። ይገርማል ልበል? አይ አለልም። ቀድሞ ቢሆን አይነ ህሊናዎቻቸው አጥረተውና አርቀው ማየት እንደማይችሉ አውቃለሁና ነው። ባለፈው ሰሞን ዘረኛው አገዛዝና ተፎካካሪዎች ቃል ኪዳን የመገባባት በሚመስል ሁኔታ ድምጻቸውን አሰሙን። ከዚህ ቀደም እነ ሄርማን ኮሄንና ዴቪድ ቤን የተባሉ የኢትዮጵያ ህዝብ ለዲሞክራሲ አልበሰለም የሚል በጥናት ስም ቡትቶ ጽሑፎችን ማቅረባቸውን ያስታወሰኝ የብርሃኑ ነጋ የፖለቲካ ህብረተሰብ የለምና እሱን እንጠር የሚል ጥሪ ማቅረቡ ተናጋሪዋ የምትባለው በቀቀን የተባለችው ወፍን መስሎታየኝ። ዶክተሩ በግድ የተገዛ ህዝብ ነጻነትን አያውቅበትም የሚሉትን የቅኝ ገዢዎች ግብዝ አባባልን መድገሙ አስቆጥቶኛል። የግፋ አገዛዝ አንገቱን ቢያስደፋውም መብቱንና ክብሩን ለማስከበር የታገለው ነጻ የሚወጣበትን መንገድ በመረዳቱ እኮ ነው ደሙን እያፈሰሰ እየታገለ ያለው። እርሶና ድርጅቶ አወቅን ብላችሁ ያለዋላችሁበትን የጦር ሜዳ ስትወሻክቱ የጎንደር ህዝብን ተጋድሎ የናንተ እጅ እንዳለበት በዜና ስታቀርቡ አንጀታችን እያረረ አልተነዋል። ዛሬ ሲደገም ግን አመመን። እኔ እውነት ካላችሁ ልቡ ካላችሁ ሐሞቱ ካላችሁ እስኪ አርማጭሆ ብቅ በሉና ህዝቡና እናንተ በላል በልሃ ተባባሉ። ዶክተሩ የፖለቲካ ዝሙተኝነቱን ሲጠየቅ የሰጠው ምላሽ ሃይማኖትም መቀየር ይቻላል የሚለው ምላሽ አፍህን ክፈትና ያንጎልክን ብቃት ልንገርህ እንደሚባለው ባዶ የተሞላ ጣሳ መሆኑን ያሳያል እላለሁ። በበኩሌ ባለኝ የሃይማኖት አስተምህሮት የትኛውም ሃይማኖት ይህን አባባል ካለ መቀበሉን በላይ ኃጢአት ሐራም እንደሆነ ነው የሚያስረዳው። ይህ አይነቱ ያልተገራ አባባል የትዳር ጓደኛን ዜግነትን ወዘተ መለዋወጥን የሚሰብክ ግብዝ አባባል እንደሆነ አያከራክርም። ሰውየው አባባሉን የተጠቀመው ከኢሃፓ የከዳበትን ለማስረዳት የተጠቀመበት ቀመር ራሱ ላይ ባርቋል። በመጀመሪያ እንደዚህ ሰውዬና መሰሎቹ የኢሃፓን ስም በመጥራት እንደነሱ መሰሎች ኢሃፓውስ በመኖራቸው ክብሩን የሚያጎድፉ ይመስላቸዋል። አቁ ኢሃፓ ነበርን ከሚሉት ከ99% ኢሃፓ አልነበሩም ለማለት ደፍሬ እናገራለሁ። በመሰረቱ እንደስስ ራሳቸውን ካጋጠማቸው ቀለም ጋር የሚያመሳስሉ እንደ ገደል ማሚቶ የሚጮሁ እንደ ገዦች የሚያጎነብሱ እንደ ባዶ በርሜል የሚጮሁ እነሱ ነበርን ቢሉ የኢሃፓ የሀገርና የህዝብ ፍቅርና አክብሮት ጎዶሎ ናቸውና ኢሃፓ አልነበሩም። ኢሃፓ ውስጥ የተቀበሩ እባቦች ነበሩና ነው። ብርሃኑን የመሰሉ ብዙ መጥቀስ እችላለሁ። ሊታወቅ የሚገባው በፍጹም የኢሃፓ አባላት አልነበሩም። 4 ነጥብ። ሌላው በህይወት እያለን ዶክተር መራራ ዶክተር ነውና ዶክተሮች ያሉት የጻፉት እንደውነት ይወሰዳል ከሚል ግምት በጥናት ኢሃፓና ሚኢሶን የተጋጩት በብሔር ብሔረሰብ ጥያቄ እንደሆነ ሲያቀርብ ያንጎሉ በሽታ ካየኝ ይህንን አስመልክቶ ንጹህ ህሊና ያለው በዚያን ጊዜ ማስተዋት በሚያስችል እድሜ ክልል ውስጥ የነበሩና በአሁን ወቅት ወጣቶች የሆኑ ሁሉ የዶክተሩን በማር የተለወተ ታሪክን ከመሰረዝና ከመደለዝ ባለፈ በቆሙ ሽምጥጥ አድርጎ የሚክድ የሐሰት ዝባዝንኬት በትዝብት እንደሚያዩት አልጠራጠርም። እንዲህ የመሰለው ታሪክን የማንጋደድ ቁፋሮ የሚካሄደው የኢትዮጵያ ህዝብን አያውቅም ብሎ ከመናቅ የሚመነጭ ለመሆኑ በርግጠኝነት ማስረዳት ወዳለው ለአድማጮች ለማስተዋወት ያህል መሰረታዊ የኢሃፓና የሚኢሶን ልዩነት የነበረው ሚኢሶኖች ለደርግ ስልታዊ ድጋፍ በመስጠት ህዝባዊ መንግስት ይመሰረታል ሲሉ ኢሃፓ ታዋቂውና እስካሁን ሰዓትም እያስተጋባ ያለውን ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይቋቋም በሚለው ሁለት ተጣራሪ አቋሞች መሆኑ ሊታወቅ ይገባል። ለዶክተር መራራ አንድ ልጨምር። በ1969 ዓመተ ምህረት በአለም የሰራተኞች ቀን በሜዴ እናንተ ሚኢሶኖች ያዛችሁት መፈክር የታሰሩትን መቀለብ ይብቃ መሆኑን ረስተውት ከሆነ ላስታውሶት። እኔ ቁስሌ ነውና አረሳውም። ታዋቂው ምሁር እሸቱ ጮሌ ይህን መፈክር 4ኛ ክፍለ ጦር ሆነን ብሎታል። ኃይሌ ፊዳ ወደ ተራ ይደርሰውና እኛ ወደ ነበርንበት የእስር ክፍሎች አጣጫ ብቅ እንዳለ እሸቱ ጮሌ ኃይሌ ብሎ ተጣራና ይህን መፈክር ዛሬ አብረን እንበል የታሰሩትን መቀለብ ይብቃ ብሎ ሲጮህ እስር ቤቱ ማስተጋባቱ ትዝ ይለኛል። ምንም ቢተናነቅ የታሪክ ሀቅ ነውና አቀረብኩት። የኢትዮጵያ ህዝብ ያውቃል። አንዋሽ፣ በተዋሸ ቁጥር ይቀላል ያቀልላል እንጂ እውነት አይሆንም። የኢትዮጵያ ህዝብን ጥቂት አፈጮሌዎች ሊያሞኙት ሲሞክሩ ማስጠንቀቅ ተገቢ ይመስለኛል። ይህችን ደብዳቤ በቅኔው ምጥቀት አራት አይና ብለው በሚጠሩት በጸጋዬ ደብተራው በ1960 ዓመተ ምህረት በታገል መጽሔት ቅጽ 2 ቁጥር 5 በተቀኘው ግጥም እዘጋለሁ። ነፎ መስዬ አባያ ባዶጄን ቆሜ ከገበያ አንገበገበኝ ንዴቱ ሲሸጥ ሲለወጥ ማየቱ ብዙ በርካታው በጥቂቱ ሲሉ ደብዳቤያቸውን ያደረሱን አቶ ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ተከታዩን መልእክት በፌስቡክ ያስተላለፉት ጌታቸው ሽፈራው ናቸው። ጠቅላይ ሚኒስትር አብይ አህመድ ብዙ የተወደሱለት ነገሮች አሉ። በዛው ልክ ግን በማር የተለወሱ መርዞች እንዳሉ መካድ አይቻልም። የተወደዱለትን ነገሮች ተጠቅሞ የሚሰራቸው ተገቢ ያልሆኑ ነገሮች በጩኸት እየተሸፈኑለት ነው። ይህንንም ተጠቅሞ በማር የተለወሰ መርዙን ለማጉረስ እየጣረ ነው። ጠቅላይ ሚኒስትር አብይ በበጎነት ከተነሱለት ጉዳዮች አንደኛው የማንነትና ወሰን ጉዳዮች እንደገና እንደሚታዩ ማድረጉ ነው። ሆኖም ይህ መልካም ጅምር የታሰበለትን ውጤት እንደማያመጣ ዛሬ ይፋ ሆኗል። ተስፋ ተጥሎበት የነበረው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ዛሬ ሲመረጡ ይህ ጉዳይ መፍትሄ ይሰጣዋል ለተባለው ችግር ጠንሳሽ የሆኑ ግለሰቦች ተካተውበታል። በማንነት ጉዳይ ለምትናጠው ኢትዮጵያ አንዱ ምክንያት ህዝብ ሳይወከል የተከለለው ወሰንና የጸደቀው ህገ መንግስት ነው። ላብነት ያህል ያማራ ህዝብ ድምጽ ሳይካተትና ሳይስማማ ወሰኖቹ እንዲቆረሱ ያደረገውን አዋጅና ፖሊሲ ዋና ጽላቅ ከነበሩት አንዱ ሌንጮ ለታ ነው። ሌንጮ ከወሰን አልፎ ከነመለስ ጋር ሆኖ ያማራን ህዝብ ለማጥፋት የተራ ያጨፈጨፈ ሰው ነው። ይሰው ራሱ ተጠያቂ ሆኖ ይያለ ኢትዮጵያ ውስጥ ለተከሰተው ጉዳይ መርማሪ ለሆነ ኮሚሽን አባል ሊሆን አይችልም። አግላይ የሆነው ህገ መንግስት ላይ ፈርሞ ያጸደቀው ነጋሶ ጊዳዳ የኮሚሽን አባል ሆኖ ሲመረጥ ቀልድ ነው። ከምንም በላይ ያማራ ህዝብ ላይ የዘር ማጥፋት አውጆ ይህን የዘር ማጥፋት አጀንዳውን በማኒፌስቶ ጽፎ የተነሳው የህወሓት ሊቀመንበር የነበረው አረጋዊ በርሄ የኮሚሽኑ አባል አድርጎ መምረጥ ያመቱ ፌዝ ነው። አረጋዊ በርሄ ወልቃይትና ራያ ወደ ትግራይ እንዲካለሉ ትልቁን ድርሻ ካላቸው የህወሓት ታጋዮች መካከል አንዱ ነው። ከህወሓት ከወጣ በኋላ እንኳን ከዚህ አስተሳሰብ የተላቀቀ ሰው አይደለም። የህወሓትና የናረጋዊ ዓላማ በወልቃይትና ራያ ያበቃም። እናረጋዊ በረሃ ያሉ ከወልቃይት ባሻገር በመተማ አቋርጦ ትግራይን ከቤኒሻንጉል ጉሙዝ የማገናኘት እቅድ ነበራቸው። ይህን እቅዳቸውን አሁን እነ ደብረ ጽዮን ቀማንታ ማራ ያሉ ያፋጁ እየሰሩበት ነው። አረጋዊ በርሄም ለስሙ ከህወሓት ይውጣ እንጂ የህወሓት ዓላማ የሱም ዓላማ ነው። እናብይ እስካሁን ህዝብን ከህዝብ ሲያቋርፉ ቆይተዋል ያሏቸውን የማንነትና የወሰን ጉዳዮች እንፈታለን እያሉ ለኮሚሽኑ በዳኝነት የመረጧቸው ግን ዋናዎቹ ችግር ፈጣሪዎች ነው። እናረጋዊ ለወልቃይትና ራያ ከህወሓት የተለየ አቋም አለማያዛቸው አይደለም ችግሩ። ከዛም በላይ መተማን አቋርጠው በሐሳብ ቤኒሻንጉልን የትግራይ የሚያደርጉ ተስፋፊዎች ናቸው። የህዝብን ቅሬታ ሰምቶ መዳኘት ቀርቶ አሁንም ትግራይን ቤኒሻንጉል ጋር ለማዋሰን እንደሚሰራ ግልጽ ነው። ባለፉት አመታት ለተከሰቱ ችግሮች ፍርድ ቤት መቅረብ የነበረባቸው የጊዜ ፈንጂ የቀበሩ እናረጋዊና ሌንጮ ብቻ ሳይሆኑ ሌሎችም ዋና ዋናዎቹ የማንነትና የወሰን ጉዳዮችን የማያውቁ የሚያውቁትም ግዴለሽ ናቸው። አብይ አህመድ በዚህ ቀልድ የፈለገው አሁንም የማንነትና ወሰን ጉዳዮችን መያዡ አድርጎ ኢትዮጵያን አዳኝ ለመባል ነው። እንዲያው ሰው ሲያጨበጭብ ይህን ያህል ስለራሱ ጉዳይ የማያውቅ ከመሰለው ስልጣን ግብዝ አድርጎታል ማለት ነው። እናረጋዊን የኮሚሽን አባል ከማድረግ ጭራሹኑ እነ ደብረ ጽዮንን ቢያደርጋቸው አይሻልም ነበር? አብይ አህመድ በህዝብ ላይ ማፌዙን ቢያቆም ይሻለዋል። ጌታቸው መንገሻ አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። የሹሙ ይዘት ሲከፍቱት ተልባ አምባገነን ልንሆን አንድ ቀን ቀርቶናል ጫፍ ላይ ነን አለ የኢሃደግ ሹም የተባለው። እኛም ድሮም ማውቀናል ጉድጓድ ምሰናል አልንንጂ አልተገረምንም። ጥንቁልና ሳይሆን ቢያንስ 27 ዓመት በወያኔ ጉያ ከቆየ ሰው ዲሞክራሲያዊ ተአምርን መጠበቅ የዋህነት ስለሆነብን ነው። አዝማሚያውም ግልጽ ነበር። ሹሙም ቢያንስ በዚህ አልዋሸም። ኢሃዴግን አድሽ ያስቀጥላለሁ ህገው የሪን አከብራለሁ ነው ያለው ገና ከተዋቱ። ሰዎች የራሳቸውን ምርቃና ሐቅ አድርገው ለውጥ መጣ ብለው ቢደሰቱ በግማሽ በላይ ራሳቸውን ይውቀሱ እንጂ ሹሙ ምን ሊያደርግ እንደተነሳ አልዋሸም።
እኛም ህዝብ የታገለው ወያኔ ያደግን ለማስቀጠል የትግሬ በላይነትን በሌላ ለመተካትና አሁንም እኩልነትን አጥፍቶ ዘረኝነትን ለማስቀጠል አይደለም በሚል ገና ከመጀመሪያው ወያኔ ያደግ ይወገድ የሚጠገድ የለም የወያኔ ህገ አራዊትና አዋጆች ሁሉ ይሻሩና የሽግግር ሂደት ይጀመር ሁሉም የፖለቲካ እስረኞች ይፈቱ በሚል ጸንተን ቆየን ያልተባል ነው የለም ሹሙ ችለታው ግልብ ነው ቃላትን ጽፈው ሰጥተውት ያሰማል እንጂ ጥልቅ ግንዛቤ ያጥራዋል ስንልም ሰደባችሁ ተባል በፖለቲካ ንቃት ሻል ያለውን መለሰንም ቀደም ሲል የመንገድ ጮሌ እንጂ ብልህ አይደለም ባልን ጊዜ የደረሰብንን ውርጅብኝ እናስታውሳለን ሹሙን ልኩን ልንገምተው ካስቻሉን ሁኔታዎች የቅርቡ አስተማሪዎችን ሰብስቦ የዘባረቀውና ያሳየው እብሪት ነው ይሰድባቸው ያጨበጨቡለት መኖራቸው የሱን ድክመት ሳይሆን የግለሰቦች የግንዛቤ ድክመት ወይም ጭፍን አድርባይነትን የሚያሳይ መሆኑን አልሳት ነው መንግስቱ ኃይለ ማርያም የሚባል ፋሽስት በመሰረቱ የሰለጠንኩት እንደ ኢኮኖሚስት ቢሆንም በዚህ መሬት አፈሩን ቀመስ አርጎ ምስር ዝሩ ብሎ ያዝ እንደነበር ቀደም ብሎ ተነግሯል ሹሙም የአምባገነኖች እብሪት ተጠናውቶት በሁሉን አውቃለሁ መጀነን የኪነት ሰዎችን አስተማሪዎችን እንዲሁም ሌሎችን ስለሙያቹ ሀሁ ሲላቸው ለማድመጥ ተገደናል አስተማሪዎቹ ለቀረቡት ምራቁን የዋጠና ከተጨባጭ ሁኔታ ጋር የተያዘ ጥያቄ ሁሉ ሊሰጥ የሞከረው ምላሽ ሁሉ ጥራዝ ነጠቅነቱን ጋር አድርጎበታል ማክሮ ኢኮኖሚክሱ ይናገል ወይም አይፈቅድም የናንተ የደሞዝ ጭማሪ ጥያቄ ከተመለሰ ሊላቸውም ቀጥቷል የምን ማክሮ ኢኮኖሚክስ አውቃለሁ ብሎ አንገትን ለማስቀበር ካልሆነ በቀር ይህ አባባል ምን ትርጉም አለው የዘመኑ ቅራሪ ምሁራን ልምድ ነው ቃላት ደርድሮ ግራ ገብቶ ጸጥ ማስተኛት ለአስተማሪዎች ደሞዝ ከጨመር ለነጋዴዎች ይከተላል ወዘተ ወዘተና ኢኮኖሚው ይናጋል ብሎ ራሱን ማስገመቱም አልበቃ ብሎት ሽብር ምን ያደርግላችኋል ሊልም ሞከረ ቀልዱ ነው ወይስ አሳማኝ ምክንያት ያገኘ መስሎት ሲተፋ ለሚያድር ጠኔ አይገባውም ነው ነገሩ ከዚህ ቀደም ብሎ ሲናገር ያለን የሹመት ቦታ ትንሽ ነውና ሁሉም በሽግግር የሚሳተፍ ቦታ አያገኝም ማለቱንም እናስታውሳለን ያማረበትና ያጋለጠ መስሎትስ ለሀገርና ለወገን ውድ ህይወቱን የገበረውን ትውልድ በፊደል ተጣልቶ ተጋደለ በሚል የደርግና ወያኔ ሽሙጥ ሊያስተጋባ ሞክሮ የለ ወሮበሎች ራሳቸውን አንዴም ቄሮ አንዴም ኦነግ በሚል ስያሜ ያቀርበው በህዝብ ላይ ጸያፍ ወንጀል ሲፈጽሙና በተለይም በጠባብ ዘረኝነት ዜጎችን ሲጨፈጭፉ ለመከላከልና ወንጀለኞችንም ለመቅጣት መንግስት ተብየው የሹሙ ስብስብ ሲያከተው ወይም ፍላጎት ሲያጣ ተጠቂው ህዝብ መንግስት አለ እንዴ ብሎ ሲጠይቅ ተገቢውን ምላሽ ከመስጠት ፈንታ ያማረበት ያወቀና ያደናገረ መስሎት የምታውቁት መንግስት የሚገርፍ ጥፍር የሚነቅል የሚበድል መንግስት በመሆኑና ይህን ባለማድረጋችን የላችሁም ልትሉን ነው እንዴ በሚል መደዴ መልስ ሊያሲዝም ሞክሮ ነበር ያው ያጨበጨቡ መሃይሞችና አድርባዮችም አልጠፉም ሆድ ጥርስን የማስገጠጥ ችሎታ እንዳለው ደግሞ እናውቃለን ተበላባይ ሀፍረቱን ውጦ በልቶ ሹሙን ጠቅላይ ሚኒስትሬ ሲልም ታዝበናል ሹሙ ደግሞ ውዳሴን ይወዳል ደስ በማይል ሁኔታም ሲቅለሰለስና ለአረቦች ሲሰግድም ታዝበናል ሲተቻ አይወድም ለሁሉም አዋቂና አስተማሪ እኔ ነኝ ብሏል የግብፁ አልሲሲ ፊትም አዋርዶናል ለኢሳያስ ሰግዷል የአገርን ጥቅም አስጠቅቷል አድናቂዎቹ ከንቱ ቃላትና ቀጽሎችን ከመደርደር አልፈው በተጨባጭ ይህን ጠቃሚ ሰራ የሚሉት የላቸውም ውብ ቃላት ድርድራውም ነግቶበታል ተላላ አድርገው አገርንም እየቀሙን ነው የሽግግርን ሂደት ይዘት አንድም ባለመረዳት ወይም ለፍጹም ስልጣን አይመችም በማለት ተጻረው የክልል ፖለቲካን በለየላቸው ጠባቦች ባለሚንጫዎች አስፍነው ይኸው በስንት ትግል የተገኘን የህዝብ አንድነትና ኢትዮጵያዊነት አጥቅተዋል ህዝብ ያልመረጠው ሹም ህዝብ የጠላውን ስርዓት ሊያስቀጥል የሚችል አይደለም እንዳልነውም ኢትዮጵያን ለባሰ አደጋ አጋልጣዋል። የሹሙ ደጋፊዎች የነበሩትም ሳይቀሩ ኢሃዴግን ማስቀጠል ማለት ዘበት ነው ሽግግር ይቋቋም ይያሉት ናቸው። አቆጨልነትና የፖለቲካ ብስለት ለየቀል ናቸው። ውሏድሮ ሹሙ በእብሪት የተዋጠና ስለራሱ ያልሆነ ግምትና ፍቅር ያዘው ሆኖ አግኝተነዋል። ታማኝነታችን ለሀገራችን ለኢትዮጵያ እንጂ ለግለሰብ ባለመሆኑም አካፋን አካፋ፣ ባንዳን ባንዳ፣ አንጃን አንጃ፣ ግብዝን ግብዝ ማለት መቀጠላችን የግድ ነው። ሹሙም ቢከፍቱት ተልባ ያው ያው መሆኑን ዛሬ በግልጽ የምናስረግጠውም ሀቅ ሆኖ ይገኛል። የሚያሳዝነው ጉዳይ ሹሙ ከነመሰሎቹ ኢትዮጵያንም ለአደጋ አጋልጦ ህዝቧንም አስጠቅቶና ለወያኔ አመችቶ ወደደም ጠላም ሰለባ እንደሚሆን ግልጽ ነው። ግለሰቡ በስነ ምግባር መስክ የነበረውን ጉድለት የምናውቅ ቢሆንም እስቲ እንየው በሚል ረጅም ገመድ ያልሰጠነው ማን ለቦታው እንደሰየመውና ማን እንደሚያዘው ከመጀመሪያው ጀምሮ ስለምናውቅ ነው። መሰረታዊ ለውጥን በመሻት ፈንታ ስርነቀል የተደረገ ይመስል ስርነቀል አጥፊ ነው ዲለን ሲነሳም አልደነቀንም። በተራማጁና ኢትዮጵያዊ አማራጭ ላይ መዝመቱ የእዝ ጉዳይ ነው። ያባና አገሮደት ኃይሎችን ለማግለል የተነሳውም እዝና ወያኔና ያደገበት ሆኖበት ነው። እሻት በሉኝ የሹም ዶሮ ነኝ ጠባዩም እየተጋለጠ ቢሆንም የሚጠበቅ ነው። ሹሙም መሰሎቹም ህዝባዊ ዴሞክራሲያዊ ይዘትን መረዳት አልተቻላቸው። ሁለቱ ይነገር ከተባለ የሽግግር ሂደት ብዙዎቹ የሚቃወሙት በዴሞክራሲያዊ ሂደት ውስጥ ቦታ አይኖረንም በሚል እንጂ ሂደቱ ምን ማለት መሆኑንም ተረድተውት አይደለም። በክልልና መካለል ግን ተጠቃሚ የሆኑ ብዙ መሆናቸውን አይተናል። የገለማው ስርዓት ቀጣይነት ለግል ጥቅማቸው ዋስትና የሆነላቸው ሁሉም የሚያስቀድሙት የራሳቸውን ከርስና ጥቅም በመሆኑ ለኢትዮጵያ የሚበጀውን ቅድሚያ አይሰጡም። ኢትዮጵያዊነትን ይጻረራሉ። በዚህ አይነት የሚወራጩትን ጎጠኞች ሁሉ ማጤሩ ብቻ በቂ ነው። በጎበዝ አለቃና አጼ ፊታውራሪዎች የሚያምኑ ሁሉ የሚያደንቁትና የሚከተሉት መሪ ገና አላገኛችሁም እንላቸዋለን። ቢከፍቱት ተልባ ሹሙ የወያኔ ግልባጭ ነው በቡድኑም በግሉም። አሁንም እኮ ቢሆን ሹሙ የብሔረሰብ ድርጅት መሪ እንጂ የኢትዮጵያዊ ድርጅት መሪ አይደለም። ኢትዮጵያ ማለት በተጨባጭ ተስኖታል። የሚሾማቸውን እንመልከት። ስርዓቱን ለመቀጠል ያለውን ፍላጎት እናጤን። ወንጀለኞችን ለመቅጣት መሞከርም ማቅቱት ጸረ ወያኔ የሆኑ አማራዎችና ዜጎች ላይ እርምጃ ለመውሰድና ለመግደልም መቸኮሉን እንታዘብ። ህዝብ ደግሞ ኃይሉ ህብረቱ ነውና ሊከፋፍሉት የሚጠሩትን ሁሉ ወያኔ የሆነ ቅጥረኞቹን ሊታገል ሊያሳፍር ይጠበቅበታል። አድርባይ ምሁራን እንደሆነ ዶሮ ሳይጮህ ክደዋልና ከነሱ ብዙ መጠበቅ የለበትም። ጥርቢያችን ለሀገርና ለህዝብ የሚጠቅም የሽግግር ሂደት እውን ሆኖ የሀገራችን ህልውና ይጠበቅ ዘንድ በጋራ በህብረት እንታገል የሚል ነው። አስመሳዩ ሹም ነፍሶበታል። ጸረ ኢትዮጵያ ኃይሎች ሁሉ ሽንፈትን ይከናነባሉ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል።